The Voice of America.
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት
በየቀኑ ከምሽት 3 ሰዓት እስከ 2 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ።
መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሪዬን ለማቅረብ እፈልጋለሁ።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ናቸው።
ካለፉት ሁለት መግለጫዎች ያገኘነው ለምን እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀየረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል። ተቃዋሚ ፓርቲ እንጥላት ብሎ ነው የሚመደበው።
የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንደም ገብረስላሴ የሁለቱም ዝርዝር በእለቱ አብይ ርዕስ ይቀርባሉ።
በሁለተኛው ፕሮግራማችን አጋማሽ መደበኛዎቹ ስፖርትና ጤና ተዘጋጅተዋል። ቀደም ብሎ ግን በኢህአዴግ ስብሰባ ላይ ትንታኔ ይኖረናል።
ጤናስጥልን እንደምናመሻቸው አድማጮቻችን፣
ዛሬ ሰኞ ነሐሴ 25 2007 ዓ.ም ነው።
የምናስተናግዳችሁ ያዳነች ፍሳዬና
አዲሱ አበበ ነን። በቅድሚያ የምሽቱን የዓለም ዜና እናሰማለን።
የደቡብ ሱዳን መንግስትና ተቃዋሚዎች ካለፈው ቅዳሜ ጀምሮ ስራ ላይ የዋለውን የተኩስ አቁም ስምምነት በመጣስ እየተወነጃጀሉ ነው። ማርት ቫንደርወልፍ ማምሻውን ከአዲስ አበባ የላከችውን ዘገባ ትዝታ በላቸው ታቀርበዋለች።
ቀድሞ የደቡብ ሱዳን ምክትል ፕሬዝደንት የነበሩና ኋላም የአማጺዎች መሪ የሆኑት ሬክ ማሻር ዛሬ ማምሻውን አዲስ አበባ ውስጥ በሰጡት መግለጫ የተኩስ አቁሙን ስምምነት ባለማክበር የመንግስትን ወታደሮች ከሰዋል።
Up to this morning they have been fighting in unity. They have troops that they don't control who are burning.
እስከ ዛሬ ጠዋት በዩኒቲ ስቴት ውጊያ እየተካሄደ ነው። የደቡብ ሱዳን መንግስት የማይቆጣጠራቸው ወታደሮች አሉ። እነዚህ መንደሮችን ያቃጠሉ ሲቪሎችንም ይገደሉ ነው።
የሆነ ሆኖ የደቡብ ሱዳን ጦር ሰራዊት ቃል አቀባይ ኮሎኔል ፊሊፕ አጎር በበኩላቸው ተጨማሪ ቦታዎችን ለመቆጣጠር በመጀመሪያ የሪያክ ማቻር ታማኝ ወታደሮች ናቸው የፕሬዝዳንት ሳልቫኪር ታማኝ ወታደሮች ላይ ጥቃት የከፈቱት ይላሉ። ፕሬዝደንት ሳልቫኪር ጠንከር ያለ ቅራኔ ያሰሙም ቢሆን ባለፈው ረቡዕ የተኩስ አቁሙን ስምምነት ፈርመዋል። ስምምነቱ ከአገሪቱ ዋና ከተማ ጁባ የታጠቁ ኃይሎች ሁሉ እንዲወጡ፣ በዘጠና ቀናት ውስጥ የጋራ ሽግግር መንግስት እንዲመሰረትና የተቃዋሚዎቹ መሪ ሪያክ ማሻር ምክትል ፕሬዝደንት እንደሚሆኑ ይገልጻል። ማቻር ግን የእርስ በርስ ውጊያው መቀጠል የሰላም ስምምነቱን ለአደጋ አጋልጧል ይላሉ።
We question the political will of the government. Is the government serious to implement the peace agreement?
መንግስት የሰላም ስምምነቱን ለመፈጸም የፖለቲካ ፍላጎት እንዳለው እንጠራጠራለን። የመንግስት አካላት በአንድነት በሰላም ስምምነቱ ተስማምቷል ወይስ በመካከላቸው መከፋፈል አለ?
ካሁን በፊት በደቡብ ሱዳን መንግስትና ተቃዋሚዎች መካከል የተደረሱ ስምምነቶች ወዲያው እንደተፈረሙ እንደሚጣሱ አይዘነጋም። ያሁኑን ስምምነት የሚያደናቅፉ ላይ የጉዞና የገንዘብ ቀባ ለማድረግ የተባበሩት መንግስታት ድርጅት ዝቷል።
ጽንፈኛው እስላማዊ ቡድን ቦኮ ሐራም ባለፈው ቅዳሜ ርቆ በሚገኝ መንደር ላይ 56 ሰዎችን እንደገደለ የናይጄሪያ ቦርኖ ክፍለ ሀገር አስተዳዳሪ በማይዱጉሪ ተናግረዋል። ካሺም ሸጥማ ይህን የተናገሩት ከአንድ አመት በፊት 200 የሚሆኑ ሴት ተማሪዎች የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። አማጽያኑ ክርስቲያንንና ሙስሊምን የማይለዩ መቅሰፍቶች ናቸው ብለዋል። ቦኮ ሐራም በቦርኖና በሁለት ሌሎች በሰሜን ምስራቅ ክፍላተ ሀገር ላይ እስላማዊ ቃሊፌት ለመመስረት የጥቃቶችና የአጥፍቶ መጥፋት ፍንዳታዎች ዘመቻ በማካሄድ ሀገሪቱን እያመሰ መሆኑ ይታወቃል። ለስድስት ዓመታት ያህል በዘለቀው የግጭት ዘመቻ ምክንያት 1.5 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። በብዙ ሺህ የሚቆጠሩ ደግሞ ሕይወታቸውን አጥተዋል።
ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትላንት ዘግቧል። ማዕቀብ የምትጥለውም የንግድ ምስጢሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል። ዋሽንግተን ፖስት ጋዜጣ ስማቸው ያልተገለጸ የፕሬዚደንት ባራክ ኦባማ አስተዳደር ባለሥልጣንን ጠቅሶ በዘገበው መሰረት ዩናይትድ ስቴትስ በአሁኑ ወቅት ማዕቀቦቹን ስለመጣሉ ጉዳይ ገና አልወሰነችም። ሆኖም በቅርቡ ይወሰናል ተብሎ ይጠበቃል። ፕሬዚደንት ኦባማ ከጠቅላይ አቃቤ ሕግና ከሀገሪቱ የውጭ ጉዳይ ሚኒስትር ጋር በመመካከር በዩናይትድ ስቴትስ ተቋማት ላይ የስለላ ተግባር በመፈጸም የገንዘብ ጥቅም ለማግኘት ሲል መሰል መረጃን በተቀበለ አካል ላይ የሀገሪቱ የገንዘብ ሚኒስቴር ንብረት የማገድና ንብረት እንዳይዘዋወር የማድረግ ስልጣን እንዲኖረው ባለፈው ሚያዝያ ወር ትዕዛዝ ፈርመዋል። ቻይና በአሜሪካ ኩባንያዎችና በመንግስታዊ ኢላማዎች ላይ የሳይበር ስለላ በመፈጸም ስትከሰስ ቆይታለች። ዩናይትድ ስቴትስ ባለፈው ግንቦት ወር 5 የቻይና ወታደራዊ መኮንኖች በአሜሪካ ኩባንያዎች ላይ የኢኮኖሚ ስለላ አካሂደዋል በሚል ክስ መስርታ ነበር። ሆኖም ቻይና ክሱን አልተቀበለችም። ማዕቀብ ሊጣል ይችላል የሚለው ወሬ የተሰማው ፕሬዚደንት ኦባማ በመጪው መስከረም ወር የቻይናን ፕሬዚደንት ሺ ጂንፒንግን ጉብኝት ለማስተናገድና የእራት ግብዣ ለማድረግ በሚዘጋጁበት ወቅት ነው።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በአገሪቱ ሰሜን ምስራቅ ወደምትገኘው አላስካ ክፍለ ሀገር እየተጓዙ ነው። የአሜሪካና የውጭ ሀገሮች ባለሥልጣናት፣ የሳይንስ ጠበብትና የክፍለ ሀገር ተወካዮች በአርክቴክቱ ክልል ስለሚታየው የአየር ንብረት ለውጥ ጉዳይ ለመነጋገር በሚደረገው ጉባኤ ንግግር ያደርጋሉ። የጉባኤው ዓላማ በአርክቴክት እየጨመረ የሄደው የአየር ሙቀት በተቀረው ዓለም ስለሚኖረው አንደምታና ችግሩን ለመቋቋም ስለሚቻልበት ጉዳይ ለመነጋገር እንደሆነ ዋይት ሀውስ ገልጧል። ፕሬዚዳንት ባራክ ኦባማ ባደረጉት ሳምንታዊ የፕሬዚዳንታዊ ንግግራቸው የአየር ለውጥ በሚያደርሰው ችግር ላይ አትኩረዋል። አላስካ ሰፊ የበረሃ ሰደድ እሳት እየተቀጣጠለባት ነው። የበረዶው ክምር ቀልጦ እየተንቀሳቀሰ ነው። የባህር ጠረፏ በፍጥነት እየተሸረሸረ ነው። የባህሩ በረዶ እየቀለጠ በመሆኑም ማዕበሉ እየጨመረ ሄዷል ሲሉ ፕሬዚዳንት ኦባማ በሳምንታዊ የሬዲዮ ንግግራቸው ተናግረዋል። የዛሬውን ጉባኤ የሚያስተናግደው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ነው። ጉባኤው እርምጃ የመውሰድ የፖለቲካ ፍላጎት እንዲኖረው ያነሳሳል ሲል መስሪያ ቤቱ አስረድቷል። የተባበሩት መንግስታት ድርጅት የአየር ለውጥን በሚመለከት አሳሪ የሆነ እቅድ ለማውጣት ካሰበው እቅድ ጋር ቀጥተኛ የሆነ ግንኙነት እንደሌለው የውጭ ጉዳይ መስሪያ ቤት ሳያወሳ አላለፈም።
ኪቭ ውስጥ ዛሬ አንድ የጸጥታ መኮንን በተኩስ ተገድሏል። በምስራቅ ኡክራይን ለሚገኙት የሩሲያ ደጋፊ አማጽያን የተሻለ የውስጥ አስተዳደር መብት እንዳይሰጥ የሚጠይቅ ሰልፍ ሲካሄድ፣ በፈነዳ ቦምብ ደግሞ በርካታ ሰልፈኞችና ፖሊሶች ቆስለዋል። የምዕራቡ ዓለም ሰላም ሊያመጣ ይችላል በሚል የጠየቀውን የለውጥ እቅድ የምክር ቤት አባላት በጅምርት ደረጃ ባጸደቁበት ወቅት በምክር ቤቱ ውጭ ሲካሄድ የቆየው በአብዛኛው ሰላማዊ ነበር የተባለው የተቃውሞ ሰልፍ ወደ ግጭት አመራ። የቦምቡ ፍንዳታ በብዙ ሰዎች ላይ ጉዳት አደረሰ። ፖሊሶችና ሰልፈኞቹ በየበኩላቸው እምባ አስመጪ ጋዝ ተኮሱ። ባለሥልጣኖች እንደሚሉት የ25 ዓመት ዕድሜ ወጣት የሆነው የክብር ዘብ መኮንን ልቡ ላይ ተመትቶ ኦፕራሲዮን ሲደረግለት አረፈ። 100 የሚሆኑ ሕግ አስከባሪ መኮንኖች ተቃዋሚዎቹ በወረወሩት ፈንጂ እንደቆሰሉ የአገር አስተዳደር ሚኒስቴር ገልጿል። በምዕራቡ ዓለም የተደገፈው የሰላም እቅድ ኪቭ እስከ ያዝነው ዓመት ማብቂያ ማለት እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የማዕከላዊነት አስተዳደሯን ለቀቅ እንድታደርግ ይጠይቃል። 450 ከሚሆኑት የምክር ቤት አባላት 265 ደግፈውታል። የለውጡን ሐሳብ ለምክር ቤቱ ያቀረቡት ፕሬዚደንት ፔትሮ ፔሪሾንኮ ሲሆኑ ነገ የመጨረሻ ድምፅ ይሰጥበታል። እቅዱን በመቃወም የተሰለፉት ሰዎች ግን ኡክራይናዊ አይደለም፣ ምስራቅ ኡክራይን በአማጽያኑ ቁጥጥር ስር እንዲሆን ያደርጋል በማለት የሰላሙን እቅድ ተቃውመዋል። በምስራቅ ኡክራይን ያሉት ተቃዋሚዎች በበኩላቸው እቅዱ የጠየቅነውን ያህል ከፊል የውስጥ አስተዳደር መብት አይሰጠንም ባዮች ናቸው።
የብሪታንያ የፈረንሳይና የጀርመን የአገር አስተዳደር ሚኒስትሮች ወደ አውሮፓ ስለሚጎርፉት በብዙ ሺህ የሚቆጠሩ ፈላሾች ጉዳይ አስቸኳይ እርምጃ እንዲወስድ ጥሪ አቅርበዋል። ስለ ፍልሰቱ ጉዳይ መፍትሄ ለማግኘት የሚደረገው ውይይት የአውሮፓ ሀገሮችን ከፋፍሏል። የብሪታንያ ሚኒስትር ቴሬዛ ሜይ፣ የፈረንሳይዋ በርናንድ ቼዝኒዮቭ እንዲሁም የጀርመኗ ሚኒስትር ቶማስ ማይዚየር፣ የወቅቱ የአውሮፓ ህብረት ፕሬዚዳንት የሆነችው ሉክሰምበርግ በሁለት ሳምንታት ጊዜ ውስጥ ስብሰባ እንድጠራ የሚጠይቅ የጋራ መግለጫ ትናንት አውጥተዋል። ሉክሰምበርግ በበኩሏ የአውሮፓን ምላሽ ለማጠናከር የሚያስፈልገውን ስብሰባ እንደ አውሮፓ አቆጣጠር መስከረም 14 ቀን ከሁለት ሳምንታት በኋላ መሆኑ ነው ስብሰባ እንደምትጠራ አስታውቃለች። የአውሮፓ ህብረት አባል አገሮች፣ የአገር አስተዳደርና የፍርድ ሚኒስትሮች በስብሰባው ይሳተፋሉ። የሶስቱ አገሮች ሚኒስትሮች ልዩ ሁኔታ ነው በማለት ኢጣሊያ፣ ግሪስ ስላሉት ፈላሾች ጉዳይ የተሻለ አያያዝ እንዲደረግ ጥሪ አቅርባለች። በያዝነው ዓመት ከ322,000 በላይ የሚሆኑ ፈላሾች በሁለቱ አገሮች እንደገቡ ዓለም አቀፍ የፍልሰት ድርጅት ገልጧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም አጭር ሞገድ ናይል ሳት ላይ እንገኛለን።
አስተናጋጆቻችሁን ያዳነች ፍስሐዬና
ፕሮዲሰሩ ቴሌላይን ቤክን ዘን እኔም አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ
አስረኛው የኢህአዴግ ጉባኤ አቶ ኃይለማርያም ደሳለኝን ሊቀመንበር፣ አቶ ደመቀ መኮንንን ምክትል ሊቀመንበር አድርጎ በመምረጥ ዛሬ ተጠናቋል። ባለ 9 ነጥብ የአቋም መግለጫ አውጥቷል። በአገሪቱ የተቀመጠውን ፈጣን እድገት ከህዝቡ ጋር በመሆን ለመቀጠል ቃል እንደሚገቡም ተገልጿል። የመልካም አስተዳደር ችግሮችን ለመፍታትም የሞት የሽረት ትግል እንደሚያደርጉም ተጠቅሷል። ሊቀመንበሩ አቶ ኃይለማርያም ደሳለኝ በምርጫ 2000 ተፎካካሪ ከነበሩ ድርጅቶች ጋር ኢህአዴግ በህጋዊ ሰላማዊ መንገድ ለመስራት እንደሚተባበርም ገልጸዋል። የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንደም ገብረስላሴ ጥሪው እንደተለመደው ለፕሮፓጋንዳ ፍጆታ ነው ሲሉ አጣጥለውታል። ግርማይ ገብሩ ከዚያው ከቦታው ዘግቦልናል።
ባለፈው አርብ በመቀለ ከተማ የተጀመረው 10ኛው የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ድርጅታዊ ጉባኤ ዛሬ ከሰዓት በፊት ተጠናቋል። ለሚቀጥሉት ዓመታት የኢህአዴግ ሊቀመንበር ሆነው እንዲመሩ የተመረጡት አቶ ኃይለማርያም ደሳለኝ የጉባኤው ተሳታፊዎች ወደ መጡበት ሲመለሱ ፈጥነው ወደ ስራ በመግባት የህዝቡን አደራ ለመወጣት እንዲሰሩ አሳስበዋል። መላው የድርጅቱ አመራርና አባል የጉባኤውን ውሳኔ ከልብ ተቀብሎ ወደ ስራ እንዲገባም ጠይቋል።
በመግለጫችን ቃል እንደገባነው ሁሉ ከዚህ ጉባኤ መልስ ፈጥነን በጉባኤው መንፈስ ወደ ተግባር እንድንገባ በመላው ሰማዕታት ስም ጥሪ ላቀርብላችሁ እፈልጋለሁ።
የኢህአዴግ መስመር የተመሰረተው በህዝቡ ተሳትፎ ነው ያሉት አቶ ኃይለማርያም ደሳለኝ ይህንን ተረድቶ ለጉባኤው ውሳኔዎች ስኬት ድጋፉን እንዲሰጥ ጠይቀዋል።
መላው የሀገራችን ህዝቦች ያለ እናንተ ምንም አይነት ፍጻሜ ልናከናውን ስለማንችል መስመራችንም የተመሰረተው በእናንተ ሁለንተናዊ ተሳትፎ በመሆኑ ከጎናችን ተሰልፋችሁ የጉባኤያችንን ውሳኔዎች በጋራ እንድንፈጽም በመላው ጉባኤተኛ ስም ጥሪ ላቀርብላችሁ እፈልጋለሁ።
በምርጫ 2007 ከኢህአዴግ ጋር የተፎካከሩት በኢትዮጵያ ውስጥ የሚገኙ የተቃዋሚ ድርጅቶች በህጋዊና በሰላማዊ መንገድ ለመስራት በፈለጉት ልክ ኢህአዴግ አብረዋቸው ለመስራት ዝግጁ መሆኑን አቶ ኃይለማርያም ይናገራሉ።
በምርጫ 2007 5ኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋር ተባብሮ በሚያስማሙን ጉዳዮች አብረን ለመስራት፣ በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሪን ለማቅረብ እፈልጋለሁ። አመሰግናለሁ።
ይህ በእንዲህ እንዳለ የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ኢህአዴግ በሊቀመንበሩ በአቶ ኃይለማርያም በኩል ያስተላለፈው ጥሪ እንደተለመደው ለፕሮፓጋንዳ ፍጆታ የተነገረ ነው በሚል ገልጸውታል።
ኢሃደግ እንደዚህ አይነት መግለጫ መስጠት አዲስ አይደለም። በ2002 አቶ መለስ ዜናውም የተናገሩት ነው። በ2007ም አቶ ኃይለ ማርያም ደሳለኝም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘነው ለምንድን እንደሚያሳየው ኢሃደግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀየረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል። ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመደበው እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም። ምክንያቱም እንደዚህ አይነት ተነሳሽነቱ ቢኖራቸው ያገኘነው ድምጽ ሊያስከብሩልን ይገባ ነበር። ያሸነፍናቸው ወንበሮች ጥራርገው ወስደው ከነሱ ጋር እንሰራለን ማለት አይደፍሩም ነበር። ስለዚህ ያሁኑ መግለጫ ከፕሮፓጋንዳ አልፎ የሚፈይደውም በተግባርም የማይታይ ነገር ነው እላለሁ።
ቀጣዩ የኢህአዴግ 11ኛው ጉባኤ በደቡብ ህዝቦች ዴሞክራሲያዊ ግንባር አስተናጋጅነት በሐዋሳ ከተማ እንደሚካሄድም ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
አሁን ደግሞ ወደ መጽሔት ክፍለ ጊዜ እናልፋለን። በኢትዮጵያውያን ላይ ያተኮረ ግን ወደ ማላዊ የሚወስደን ዘገባ ነው። ህጋዊ ባልሆነ መንገድ ድንበር አቋርጣችኋል የተባሉ ኢትዮጵያውያን ማላዊ ውስጥ በእስር ላይ እንደሚገኙ፣ እነዚህ ከ250 በላይ የሆኑ ኢትዮጵያውያን የሚገኙበት ሁኔታም እጅግ አስከፊና ጤንነትንም ጎጂ መሆኑን እዚያ ነዋሪ ከሆኑ ኢትዮጵያውያን ባገኘነው ጥቆማ ተነስተን ባለፈው ሳምንት አንድ ዘገባ ማቅረባችን አይዘነጋም። ዛሬስ ምን አዲስ ነገር አለ? ሁኔታውን ሲከታተል የነበረው አዲሱ አበበ ቀጣዩን ያቀርባል።
ከስፍራው ባገኘሁት መረጃ ተመስርቼ ባለፈው ዘገባ እንደገለጥኩት ማላዊ ዋና ከተማ ሊሊንግዌ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው የሚገኙ ኢትዮጵያውያን ለእስር የተዳረጉት ስራ ፍለጋ በማላዊ በኩል ወደ ደቡብ አፍሪካ ለመሻገር ሲሞክሩ ከሕግ ውጪ ድንበር ለመሻገር ሞክራቸዋል ተብለው ነው። ዛሬም እንደታሰሩ ናቸው? አዎ፣ ማንም የተፈታ የለም። ጭራሹኑ አንድ ኢትዮጵያዊ እስረኛ ባለፈው ሳምንት መሞቱ ተገልጧል። መጀመሪያ መረጃውን የጠቆሙኝና ማላዊ ከተማ ሊሊንግዌ ውስጥ በስራ የሚገኙት ወይዘሮ የውዲት በላቸውን ለዛሬውም ዝግጅቴ መነሻ አድርጌያለሁ። ምን አዲስ ነገር አለ በሚል ጥያቄ
ትናንትና ኢንፎርሜሽን ሰምተናል። የሚቀጥለው እሁድ ይመጣሉ የኬንያው የኢትዮጵያ ኤምባሲ ሰዎች ምናምን የሚል ወሬ ሰማ።
የፊታችን እሁድ?
አዎ እሁድ ይመጣሉ ብላ የኤምኤስኤፍ ሴትዮ ነገረችን። ትናንት ደስ ብሎናል። ምን ደስ ብለን እኛ ምን ዋጋ አለው ብለው ነው አዲሱ። ትላንትና ልንጠይቅ ስንሄድ እንደገና ሌላ 57 ልጆች ታስረው ተገኙ።
ድንበር ሲያቋርጡ ተይዘው
የታወቀ ነው።
ከስፍራው ባገኘሁት መረጃ ተመስርቼ ባለፈው ዘገባዬ እንደገለጥኩት ማላዊ ዋና ከተማ ሊሎንግዌ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው የሚገኙ ኢትዮጵያውያን ለእስር የተዳረጉት ስራ ፍለጋ በማላዊ በኩል ወደ ደቡብ አፍሪካ ለመሻገር ሲሞክሩ ከሕግ ውጪ ድንበር ለመሻገር ሞክራቸዋል ተብለው ነው። ዛሬም እንደታሰሩ ናቸው? አዎ፣ ማንም የተፈታ የለም። ጭራሹኑ አንድ ኢትዮጵያዊ እስረኛ ባለፈው ሳምንት መሞቱ ተገልጧል። መጀመሪያ መረጃውን የጠቆሙኝና ማላዊ ከተማ ሊሎንግዌ ውስጥ በስራ የሚገኙት ወይዘሮ ዮዲት በላቸውን ለዛሬውም ዝግጅቴ መነሻ አድርጌያለሁ። ምን አዲስ ነገር አለ በሚል ጥያቄ
ትላንት የተነጋገርነው ተሰብስበን እኛ ዘ ኮሚኒቲ ተሰብስበን የተነጋገርነው ይሄ ነገር በምንም መልኩ ሊቆም አይችልም ነው። ይሄ ነገር በመንግስት ደረጃ ከኢትዮጵያ፣ ታንዛኒያ፣ ኬንያ ያለውን የቦርደር ሁኔታ አንድ መፍትሄ ካልተደረገለት በስተቀር ይሄ ነገር አይቆምም። መሞትም አለ በዚህ መካከል። አሁን የትላንቶቹ አዲስም ስለሆኑ እኛን ሲያዩ በቃ አልቅሰው ሊሞቱ በሙሉ ወንዶች ናቸው። በጣም ነው ትላንትና በጣም አዝኜ በጣም እንደ ሞራል የሚነካ ነገር ነው። እንዴት ነው እስር ቤት ራሱ በቃ ኢትዮጵያኖች ተብለን እኮ ነው የምንታወቀው። በቃ ኢትዮጵያኖች ልክ ደግሞ አሁን መጡ አይነት አይኦኤም ለ400 ሰው የሚሆን ባጀት አለን ልንልካቸው እንችላለን ብለዋል አሉ። ግን 400 የሚሆን በመላው ማላዊ ውስጥ የታሰሩ በየቦታው አሉ።
እነዚህ አሁን እኔ እና እርስዎ የምንነጋገርባቸው ብቻ ሳይሆኑ ሌላም ቦታ አሉ የታሰሩ
እንዲ አሉ ሌላም ቦታ ሌላ ዲስትሪክት የታሰሩ አሉ። ቅርብም ስላልሆነ ማናቀም ግን መታሰራቸውን ኮንፈርማል። ትናንት ራሱ ሴት ነበረች ዋርደኗ ጋር ስትነግረን እነዚህ ብቻ እኮ አይደሉም ቤድዛ የሚባል ከተማም እኮ እንደዚሁ የታሰሩ አሉ አለችን።
አይኦኤም ግን ያውቃል ይሄንን ይመስለኛል።
ያቃል አይኦኤም ለዚህ ነው 400 ኢትዮጵያኖች ናቸው ኦል ኦቨር ያሉት ብለ ያሉት ለዚህ ነው።
እናንተም እስከ መቼ እንግዲህ ምግብ እና አንዳንድ እርዳታ ማቅረብ እንደምትችሉ አላውቅም።
በጣም ከባድ ነው። አሁን አንዳንድ ሰዎች እንዲሁ ዶኔትም እያደረጉ ፍራንክም ስለሚያደርጉ እስካሁን እግዚአብሔር ከራሳችንም እኛው እየተጎዳን ሁለት ነን። አንደኛዋ ግማሽ ኢትዮጵያዊት ግማሽ ማላዊያን አለች። ሲጀመር ነገሩን በጋዜጣ አይታ ነገሩንም እንድናውቀው የረዳችን እና እሷ ናት የምታንቀሳቀሰው። በትንሹ 10 ሰው እና 20 ሰው ቢሆን ቀላል ነው፣ ግን 300 ሰው አሁን ለመቀለብ በጣም ይችል።
ይሄ ሁሉ ወደ ደቡብ አፍሪካ ስራ ፍለጋ የተሰደደ እናም ህገወጥ ድንበር ተሻጋሪ ተብሎ የታሰረ ነው። ወይዘሮ የውዲትና እዚያ የሚገኙ ኢትዮጵያውያን ህጋዊ ነዋሪዎች ዛሬም የሚችሉትን ምግብ፣ አልባሳትና የመሳሰለውን በማቅረብ እየረዷቸው ይገኛሉ። ግን እስከ መቼ? ወይዘሮ የውዲት በላቸውን አመሰግናለሁ። አይኦኤም ማለትም ኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን ከተለያዩ አገሮች ፈልሰው የሚሄዱ ህዝቦችን ጉዳይ የሚመለከተው ድርጅት ነገሩን ያውቃል። ኢትዮጵያውያኑንም ወደ አገራቸው ለመመለስ ዝግጅቱን እያጠናቀቀ ነው ተብሏልና ማላዊ የሚገኘው የአይኦኤም ቢሮ ምን ይላል? ኃላፊውን ሪቻርድ ትሮሸርን አነጋግሬያለሁ። ድርጅቱ ወደ 400 ኢትዮጵያውያንን ወደ አገራቸው ለመመለስ ተዘጋጅቷል፣ በጀትም አለኝ ብለዋል የተባለ እውነት ነው ነበር መጀመሪያ ያነሳውላቸው ጥያቄ?
አዎ አሁን ያልከው እውነት ነው። ቀደም ሲል የሰማሁት 2 ባለስልጣናት ይመጣሉ የሚል ነበር። አሁን ግን 3 ሆነዋል። እስከዚህ ሳምንት መጨረሻ ድረስ ማላዊ ይገባሉ። እስረኞቹን ካነጋገሩት ማለትም ቃለ መጠይቅ ካደረጉላቸው የማላዊ ባለስልጣናት ጋር ይገናኛሉ። ከዚያ ማንኛውንም ለጉዞ አስፈላጊ የሆኑ የወረቀት ስራዎችን አጠናቀው አይኦኤምም በበኩሉ ስራውን አጠናቆ ሰዎቹን ወደ አገራቸው በመመለስ ረገድ የሚጠበቅበትን ሚና ይጫወታል። ኢትዮጵያውያኑን እስረኞች በሙሉ ነው ወይ የምትልኩት ላልከው እርግጠኛ አይደለሁም፣ ምክንያቱም ብዙ የወረቀት ስራዎች አሉ፣ ጊዜም ይፈጃል። የሆነ ሆኖ ግን የወረቀት ስራው እንዳለቀ አይኦኤም ዝግጁ ይሆናል።
ከዚያው ከማላዊ የኔ ምንጭ እንደነገሩኝ ከሆነ አሁን ደግሞ ወደ 57 ኢትዮጵያውያን ተጨምረው በእስር ላይ ይገኛሉ። ይህንንም የእርስዎ ቢሮ ያውቃል ነው የሚባለው?
This number I can't confirm with you because if they are new arrival then they need to share it with us.
ይህን ቁጥር ላረጋግጥልህ አልችልም፣ ምክንያቱም ለኛ ቢሮ አልተገለጸምና። አዲስ መጪዎች ሲኖሩ ለኛ መነገር ይኖርበታል። እና አሁን ላረጋግጥልህ የምችለው በአጠቃላይ ከ200 በላይ ኢትዮጵያውያን እስረኞች እንዳሉ ነው።
ሚስተር ትሮሸርን አመሰግናለሁ። ማላዊ ውስጥ የኢትዮጵያ ኤምባሲ የለምና የዚያን አካባቢ ጉዳይ የሚከታተለው ናይሮቢ የሚገኘው የኢትዮጵያ ኤምባሲ ነው። ከአሁን ቀደም የኤምባሲው ሁለተኛ ተቀዳሚ ጸሐፊ አቶ አንዳርጉ በረህን አነጋግረናል። ቀደም ሲል የተባለውን በተመለከተም ማለት ወደ ማላዊ ሰው የመላኩ ነገር እውነት እንደሆነ በስልክ አረጋግጠውልኛል። ያንንና ማላዊ ውስጥ በተለያዩ ስፍራዎች ስለሚገኙ ኢትዮጵያውያን እስረኞች የጤንነታቸውንም ሁኔታ በተመለከተ ሰሞኑን ቀጣይ ዘገባ ይኖረኛል። ለአሁኑ የአይኦኤም ቢሮ ኃላፊ ሪቻርድ ትሮሸርን እያመሰገንኩ በዚሁ ላብቃ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮቻችን፣ የኢትዮጵያንን ጉዳይ ባይመለከትም አሁንም ግን እዚያው አፍሪካ ውስጥ ያቆየናል ቀጣዩ የመጨረሻ ዘገባ። ዓለም አቀፍ ወንጀል ፍርድ ቤት በፕሬዝዳንት ኦማር አልበሽር ላይ የተመሠረተው ክስ ከአውሮፓ በሚሰነዘርባቸው ውንጀላ ላይ የተነሳሳና በተቀረው የዓለም ማኅበረሰብ በአፍሪካ ኅብረት ጨምሮ ውድቅ የተደረገ ክስ ነው ሲሉ የሱዳን ውጭ ጉዳይ ሚኒስትር ተናግረዋል። የውጭ ጉዳይ ሚኒስትሩ ኢብራሂም ጋንዱር ትናንት እሁድ ከካርቱም ለቪኦኤ በሰጡት ቃል ፕሬዝደንት በሽር በሌሎች ርዕሳነ ብሔራት ሲጋበዙ ያለ አንዳች የመታሰር ስጋት ወደ ማንኛውም የዓለም አካባቢ አሁንም ቢሆን ጉዟቸውን መቀጠል አለባቸው ብለዋል። የአሜሪካ ድምፅ ጄምስ በቲ አነጋግሯቸው ቆንጅታየ ለዚህ ዝግጅት አቅርበዋለች።
ፕሬዝደንት ኦመር አልበሽር ከዛሬ ሰኞ ጀምረው በቻይና የ4 ቀናት ጉብኝት ያካሂዳሉ። የሚጎበኙት በሁለተኛው የዓለም ጦርነት ጃፓን ድል የተመታችበትን መታሰቢያ ክብረ በዓል ላይ እንዲገኙ በቻይና መንግስት ተጋብዘው ነው። የሱዳኑ መሪ ቻይናን ሲጎበኙ ይሄ ሁለተኛ ጊዜያቸው ነው የሚሆነው። የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ጋንዱር ሱዳንና ቻይና ግሩም ግንኙነት አላቸው ብለዋል።
Sudan is on the list of the top countries in Africa that are economically dealing with China.
ከቻይና ጋር ሰፊ የምጣኔ ሀብት ግንኙነት ካላቸው የአፍሪካ ሀገሮች አንዷ ሱዳን ናት። ዩናይትድ ስቴትስ በሱዳን ላይ ፊቷን ባዞረችበት በዚያ እጅግ ጨለማ ዘመን ነዳጅ ዘይቷን በማውጣት ጭምር ደርሳ የረዳቻት ቻይና ናት። ቻይና በከርሰ ምድር ድፍድፍ ዘይትና በሌሎችም ምጣኔ ሀብታዊ ዘርፎች ትረዳለች። በአሁኑ ወቅት ሁለቱ ሀገሮች ግሩም ግንኙነት ላይ ናቸው። ፕሬዚደንት በሽር ቻይናን እንዲጎበኙ የተጋበዙት በዚሁ ምክንያት ነው።
ፕሬዚደንቱ በቻይና ጉብኝታቸው ወቅት ስለ ሁለቱ ሀገሮች ግንኙነቶች ይወያያሉ። ሱዳን ውስጥ መዋለ ነዋይ አፍስሰው እየሰሩ ካሉ ቻይናውያን የንግድ መሪዎች ጋርም ይገናኛሉ ብለዋል የውጭ ጉዳይ ሚኒስትሩ። በቻይና የሚኖሩ ሱዳናውያንንም ይጎበኛሉ ሲሉ የውጭ ጉዳይ ሚኒስትሩ አስረድተዋል። የሱዳኑ ፕሬዚደንት ከዳርፉር ጦርነት ጋር በተያያዘ እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በጦርነት ወንጀልና በሰብዕና ላይ በተፈጸሙ ወንጀሎች ባለም አቀፉ የወንጀል ፍርድ ቤት ICC ክስ እንደተመሰረተባቸው ይታወቃል። ቻይና የፍርድ ቤቱ ፈራሚ ሀገር አይደለችም። ይሁን እንጂ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባል ናት። ባለፈው ሰኔ ወር ፕሬዚደንት በሽር በደቡብ አፍሪካ በአፍሪካ ህብረት የመሪዎች ጉባኤ ላይ እየተሳተፉ በነበሩበት አንድ የሀገሪቱ ፍርድ ቤት ባለስልጣናቱ እንዲያስሯቸው አዞ እንደነበረና በሽር ሹልክ ብለው እንደወጡ የሚዘነጋ አይደለም። የሱዳኑ የውጭ ጉዳይ ሚኒስትር ኢብራሂም ጋንዱር ICC በፕሬዚደንቱ ላይ የመሰረተው ክስ ከፖለቲካ የተያያዘ መሆኑን፣ ፍርድ ቤቱ አፍሪካውያንን ብቻ ኢላማ የሚያደርግ መሆኑንም፣ ሱዳን ብቻ ሳትሆን አፍሪካውያን በጠቅላላ የሚያውቁት ነገር ነው ይላሉ።
We don't say that we are not concerned, but we say that this is a political decision. It has been faced.
አንሰጋም አይደለም የምንለው ይያልን ያለነው ነገሩ የፖለቲካ ውሳኔ ነው ነው። ፍርድ ቤቱ ከአፍሪካ ህብረት ከዓለም አቀፉ ማህበረሰብም ጋር የፖለቲካ ፍጥጫ ላይ ነው ያለው። ይሄ የአውሮፓውያን ውሳኔ ነው። ለዚህ ነው ፕሬዚደንት በሽር በየተጋበዙበት ሁሉ የርዕሰ ብሔር ተግባራቸውን በማከናወን ላይ የሚገኙት።
የዩናይትድ ስቴትስ የሱዳንና የደቡብ ሱዳን ልዩ ልዑክ ዶናልድ ቡት እና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣናት ባለፈው ሳምንት ከሱዳን ባለስልጣናት ጋር ካርቱም ላይ የሁለት ቀናት ውይይት አድርገዋል። የውጭ ጉዳይ ሚኒስትሩ ግልጽ ውይይት ነበር ያደረግነው ብለዋል።
And we had a very transparent dialogue. And we hope that we'll go forward. The U.S. is an important...
በጣም ግልጽ ውይይት አካሂደናል። ወደፊትም በዚሁ እንቀጥላለን ብለን ተስፋ እናደርጋለን። ዩናይትድ ስቴትስ በዓለም ላይ ታላቅ ቦታ ያላት ሀገር ናት። ሱዳንም በአፍሪካ ትልቅ የመሪነት ቦታ አላት። ስለዚህ ሁለቱ ሀገሮች ለክልሉ ሰላምና ጸጥታ እንዲሁም ለየሀገሮቻቸው ህዝቦች ሲባል የጋራ መግባባት ያስፈልጋቸዋል።
የአጎራባች ደቡብ ሱዳንን ሰላም በተመለከተ ደግሞ የውጭ ጉዳይ ሚኒስትሩ ሲናገሩ ካርቱም ደቡብ ሱዳን ሰላሟን እንድታገኝ የመስራት ግዴታ አለባት ብለዋል። የሀገራችን አካል የነበረች ስለሆነች ብቻ ሳይሆን አዲሲቱ ነጻ የአፍሪካ ሀገር ወደ ብጥብጥ እያመራች መሆኑ ስለሚሰማን ነው ብለዋል።
Sudan has got a moral obligation towards ensuring peace in South Sudan.
Sudan, ደቡብ ሱዳን ውስጥ ሰላም እንዲወርድ የማገዝ የሞራል ግዴታ አለባት። ደቡብ ሱዳን ውስጥ የሚፋለሙትን ሁለቱን ወገኖች በተለይም መንግስቱ ስምምነቱን እንዲፈርም ትልቅ ሚና ተጫውተናል። ይህን ያደረግነው ሀገሪቱ ወደ ብጥብጥ እያመራች መሆኗ ስለተሰማን ነው።
የደቡቦቹን እህትና ወንድሞቻችንን የመርዳት ኃላፊነት እንዳለብን ይሰማናል ብለዋል የሱዳን የውጭ ጉዳይ ሚኒስትር።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ይቀጥላል። ከምሽቱ 3 ሰዓት ተኩል እየሆነ ነው። በነገራችን ላይ ቀደም ሲል ያስተዋወቅነው ዛሬ በተጠናቀቀው የኢህአደግ ጉባኤ ላይ የትንታኔ ዝግጅት አለን። አሉላ አዘጋጅቶ አጠናቋል። መጀመሪያ ግን የምሽቱን ዋና ዋና ዜና አዳነች ታቀርበልናለች።
የደቡብ ሱዳን መንግስትና ተቃዋሚዎች ካለፈው ቅዳሜ ጀምሮ ስራ ላይ የዋለውን የተኩስ አቁም ስምምነት በመጣስ እየተወነጃጀሉ ነው። ጽንፈኛው እስላማዊ ቡድን ቦኮ ሐራም ባለፈው ቅዳሜ ርቆ በሚገኝ መንደር ላይ 56 ሰዎች እንደገደለ የናይጄሪያ ቦርኖ ክፍለ ሀገር አስተዳዳሪ በማይዱጉሪ ተናግረዋል። ካሽም ሸትማ ይህን የተናገሩት ከአንድ ዓመት በፊት 200 የሚሆኑ ሴት ተማሪዎች የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትላንት ዘግቧል። ማዕቀብ የምትጥለውም የንግድ ምስጢሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ሲል እንደገለጥኩት 10ኛው የኢህአደግ ጉባኤ አቶ ኃይለ ማርያምን ሊቀመንበር፣ አቶ ደመቀን ምክትል ሊቀመንበር አድርጎ ዛሬ ተጠናቋል። በዚህ ዙሪያ ይመስለኛል አሉላ ቅድም እንደነገርከኝ የተዘጋጀኸው እንግዶችህ እነማን እንደሆኑ ገልጠህ ወደ ውይይታችሁ ትሄዱ።
አመሰግናለሁ አዲሱ። ዜናውን ተከትለን ዜናው እንደደረሰ በቀረበው በጉባኤው መጠናቀቂያ ላይ ውሳኔውንም ሆነ ይዘቱን እንዲተነትኑልን ባለሙያ ጋብዘናል። አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች መምህር ናቸው። አስረኛውን የኢህአዴግ ጉባኤ ብቻ ሳይሆን ሌሎች አባል ድርጅቶች የሚያካሄዷቸውንና በውሳኔ የተደረሱባቸውን ከወቅታዊ የኢትዮጵያ ሁኔታ ጋር በማዛመድ ትንታኔ ይሰጡናል። አጠር ያለውን የመጀመሪያ ክፍል ነው። አስረኛው የኢህአዴግ ድርጅታዊ ጉባኤ በዛሬው ዕለት ሲጠናቀቅ አቶ ኃይለማርያም ደሳለኝን በድጋሚ የኢህአዴግ ሊቀመንበር አድርጎ መርጧል። አቶ ደመቀ መኮንንን ደግሞ በምክትል ሊቀመንበርነት መርጧል። አቶ ኃይለማርያም ጉባኤው የኢህአዴግ የመጨረሻ አመራር አካል ነው ሲሉ በጉባኤው የሚወሰዱ ውሳኔዎችና እርምጃዎች ለአመራሩ ለገዢው ፓርቲ ቀጣይ እቅዶች ወሳኝ መሆናቸውን ተናግረዋል። እስኪ የጉባኤውን ሚና በማስረዳት ይጀምሩ። ምን ፋይዳ አለው ይሄ አስረኛ ጊዜ የተደረገ የኢህአዴግ ድርጅታዊ ጉባኤ? ምንድን ነው ጥቅሙ?
ልክ ጠቅላይ ሚኒስትሩ እንደተናገሩት በእኔ እምነትም ጉባኤ በየትኛውም የፖለቲካ ድርጅት ከፍተኛው ስልጣን ሰጪ አካል ስለሆነ በጉባኤው ተራ አጀንዳዎችን እንዲያዙ አይጠበቅም። ይልቁንስ ታላላቅ የፖሊሲ የስትራቴጂ እንዲሁም የፕሮግራምም ጭምር አስፈላጊ ከሆነ የድርጅቱ ፕሮግራምም ጭምር ታላላቅ የፍልስፍና ጥያቄዎችንም አንስቶ የሚወያይ የድርጅቱ አካል እንደመሆኑ መጠን ከፍተኛ ክብደት ያለው ተቋም ነው ብሎ መውሰድ ይቻላል። ስለዚህ በዚህ ረገድ የተናገሩት ትክክለኛ ነው። ነገር ግን ያን ይበሉ እንጂ በተግባር ያየነው በተቃራኒ ሆኖ ነው ያገኘሁት። በግሌ ስገመግመው ትላልቅ የፍልስፍና የፕሮግራም የአሰራር የፖሊሲ የስትራቴጂ አጀንዳዎችን ቀርጾ ከመወያየት ይልቅ በአብዛኛው የተጠመደው በውስጠ ፓርቲ አንዳንድ የአመራር ስነ ምግባር አለፍ ቢልም ችግሮች ያሏቸው ቃል በቃል ለመጠቀም ዋነኛው አጀንዳው የነበረው የልማታዊ ሰራዊት ግንባታ የሚል አቅጣጫ በውል ያልተሄደበት መሆኑን ነው ያሰመሩበት። ሌላው የህዝብ ጥያቄ ተብሎ ሊወሰድ የሚችል ከሆነ ደግሞ የመልካም አስተዳደር ችግር ነው ያሉት። ይሄ የተለመደ ነው። ከዘጠነኛ ድርጅታዊ ጉባኤም ተነስተው የነበሩ አቅጣጫዎች ናቸው። ግን መሰረታዊ ይዘታቸው ስናይም ግን ዋና ዋና አገራዊና ህዝባዊ ጥያቄዎችን የዳሰሰ ጉባኤ ሆኖ አላገኘሁትም። አገርን፣ ህዝብን ከመልካም አስተዳደር የሚል ጉዳይ ውጭ ሌሎች ጉዳዮችን የፖለቲካ የኢኮኖሚ ጉዳዮችን በምርጫም በተለያዩ የፖለቲካ ፓርቲዎችን ሲነሱ የነበሩ አንገብጋቢ ጉዳዮችን በህዝቡም ሲነሱ የነበሩ ጉዳዮችን አንስቶ እንደገና ከመወያየት ይልቅ በአብዛኛው በጣም በእኔ ግምገማ ተራ ሊባሉ የሚችሉ የውስጥ የፓርቲው የቤት ስራ ጉዳይ ተብለው ሊወስድ የሚችሉ ማጠንጠኛው ማድረጉ ከዛ በላይ ደግሞ የማን ወደ ላይ ይምጣ ማን ወደ ታች ይውረድ በሚሉ የውስጥ ፓርቲ ጉዳዮችን ተጠምዶ ነው ያለፈው ጉባኤውና ተገማችም ነበረ በእኔ እምነት። እዛ ውጭ ሌላ መንገድ ተይዞ ሊሄድ የሚችል አልነበረም።
መልካም። የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ወሳኝ አመራር አካል ነው ማለታቸው ልክ ነው። ጉባኤው ትልቅ ፋይዳ ሊኖረው ይገባል። ነገር ግን ያን የሚጠበቅ ስራ አላከናወነም ነው ባጭሩ የሚሉን አቶ ሰይፈ።
ትክክል።
ዘለቅ ብለን እንገባለን። እነኚህ እንዲያደርግ የሚጠበቁና ያደረጋቸውን በንጽጽር እንመለከታለን። በፖለቲካው በኩል የብዙዎች ጥያቄ የሚነሳበት በሀገር ውስጥ በሰላማዊ መንገድ የሚንቀሳቀሱ ፖለቲካ ድርጅቶች ጭምር ጥያቄዎች የሚነሳበትን አቶ ኃይለማርያም ከተቃዋሚዎች ጋር አብሮ መስራት ጉባኤው በቀጣይ ከሚያካሄዳቸው ስራዎች አንዱ እንደሆነ በጥሪ መልክ ያቀረቡትን እንስማና ወደ ትንተናው እንመለሳለን።
በምርጫ 2007 አምስተኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋራ ተባብሮ በሚያስማሙን ጉዳዮች አብረን ለመስራት፣ በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሪዬን ለማቅረብ እፈልጋለሁ።
አቶ ሰይፈ፣ እንደተከታተሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ድርጅታቸው በሰላማዊና በህጋዊ መንገድ የሚንቀሳቀሱ ተቃዋሚዎች በፈቀዳችሁት ልክ ለመስራት ወስነናል ነው የሚለው። መጀመሪያ ምን ማለት ነው ይሄ? አያይዘውም ደግሞ ይሄ ወስነናል የሚለው አነጋገር አዲስ አቅጣጫ ነው፣ ከዚህ ቀደም አልነበረም። ተቃዋሚዎች ከሚያነሷቸው ጥያቄዎች ጋር እናዛምዳለን። ንግግራቸውን ይገምግሙ።
ያው ደግሞ ደጋግሞ እንደዚህ አይነት ጥሪ ማቅረባቸው እንደ አገር መሪም እንደ ፓርቲ መሪም ተገቢ ነው። መደጋገም አለባቸው። እንደዚህ አይነት ጥሪዎችም ለተቃዋሚ ፓርቲዎች ብቻ ሳይሆን ለመላው የተለያዩ የህብረተሰብ ክፍሎች በዚህ አንጻር ካየነው ጥሩ ነው። ጥሪ ለማንም የማይጎዳም ነገር ግን አዲስ ጥሪም አይደለም፣ አዲስ ውሳኔም አይደለም። ሁሌም መድረኮች በተፈጠሩ ጊዜ ጠቅላይ ሚኒስትርም ይሁን ሌሎች የመንግስት ኃላፊዎች የፓርቲ ኃላፊዎችም ቢሆንም ተደጋጋሚ ቶን ባለው መልክ በሚመስሉ ተመሳሳይ ቃላት በመጠቀም ለረዥም ጊዜ ሲናገሩት የነበሩት ነው። አሁንም ያን ነው የደገሙት። ስለዚህ አዲስ ውሳኔም አይደለም፣ አዲስ ጥሪም አይደለም። በምርጫ ድል ወቅት እንደዛ ይናገራሉ። በሌሎች ታላላቅ አገራዊ መድረኮችም ደግሞ ይሄ ምናልባት በፓርቲው ዲፕሎማቲክ ፋይዳ ያስገኝልኛል የሚል እምነት ስላለው ይመስለኛል።
መልካም። ምናልባትም እርስዎ አሁን ከሚያቀርቡት የተጠጋ በተቃዋሚ ፓርቲ መሪዎች በኩል እንዲያውም ለፕሮፓጋንዳ ፍጆታ ብቻ የተደረገ ነው የሚል ትችት ቀርቧል። ጉባኤው በተካሄደበት በዚያው በመቀሌ የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንደም ገብረስላሴ ያሉትን እንስማና አሁንም ወደ ትንተናው እንመለሳለን።
ኢህአዴግ እንደዚህ አይነት መግለጫ መስጠት አዲስ አይደለም። በ2002 አቶ መለስ ዜናውም የተናገሩት ነው። በ2007ም አቶ ኃይለማርያም ደሳለኝም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘነው ልምድ እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል። ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመደበው እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም።
አቶ አንዶም ገብረስላሴ እንደሰሟቸው ኢህአዴግ በአመለካከቱም በአቋሙም ተቃዋሚን በጠላትነት የሚፈርጅ ስለሆነ ከዚህ ቀደምም አልታየም፣ አሁንም ተስፋ እናደርግ። ምን ይላሉ?
በድምዳሜው ላይ ሙሉ ለሙሉ ለመውሰድ እቸገራለሁ። ምክንያቱ ተቃዋሚዎችም ያንን ንግግሮችን እየተከታተሉ ተመሳሳይ አይነት የፍረጃ አካሄድ ሲከተሉ እናደምጣለንና ሚዛን ለመጠበቅ ያህል ተስፋ ስለ መጪው ጊዜ ተስፋም መያዝ ተስፋም መቁረጥም በሂደት የሚፈተሽ ጊዜ የሚያሳየን ነው የሚሆነው። ዞሮ ዞሮ ግን በአቶ አምደም ጭብጥ ግን የምስማማው አንድ ነጥብ አለ። የተደጋገመ ንግግር ነው፣ አዲስ ውሳኔ አይደለም። ስለዚህ አዲስ ነገር ይዞ ስለ መምጣቱ ማረጋገጫ የሚሆን አቅጣጫዎቹን አልጠቆሙም። በዚህ በዚህ መድረኮችን እንደዚህ እንደዚህ በማድረግ ይህን ርዕሰ ጉዳይ ላይ እንጋብዛችኋለን፣ እንደዚህ አይነት ውሳኔዎችን ከወሰናችሁ ደግሞ እኛ እንቀበለዋለን በጸጋ የሚል አይነት ተስፋ ፈጪ የሆነ ፍንጭ አለማሳየታቸው አዲስ ነገር ላንጠብቅ ልንጠራጠር ያስገድደናል። ለምን ዓላማ ነው እንደዛ የሚደረገው? ከርዕዮተ ዓለሙ ነው? ከአመለካከቱ ነው? ከውስጥ ፓርቲ ባህሪ ነው? ከታሪኩ ነው የሚለው ነገር ግን ምናልባት ይሄ ዘርዘር ያለ ጥናት የሚያስፈልገው ነው። ዝም ብዬ ደመነብሳዊ
ውይይቱ አልተቋጨም። ጉባኤው የኢህአዴግ የመጨረሻው አመራር አካል ነውና ለውጤት ተሰናድቷል ሲሉ ጠቅላይ ሚኒስትሩ ወይም የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ጉባኤው የስልጣኑን ያህል ለአገሪቱ አንገብጋቢ ችግሮች ምላሽ አይሰጥም ወይም ሊሰጥ አልተዘጋጀም፣ የአገሪቱን መሠረታዊ ችግሮች የሚፈቱ ለመፍታት የታለሙ ውይይቶችም አልተካሄዱበትም ሲሉ የተቃዋሚ ፓርቲዎች ይተቻሉ። አቶ ሰይፈ ኃይሉ ለዚህና ለቀሪው ጥያቄዎቻችን በነገው ምሽት ይመለሳሉ። ለአሁኑ ለጊዜያቸው አመሰግናለሁ። ጊዜ ይስጠል።
ቀጣይ ደግሞ በሰለሞን ክፍሌ እየተዘጋጀ የሚቀርበው ሳምንታዊ የስፖርት ፕሮግራማችን ነው።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ቻይና ያስተናገደችው 15ኛው የዓለም አትሌቲክስ ሻምፒዮና ውድድር በኬንያ አሸናፊነት ተጠናቋል። ኢትዮጵያ በሴቶቹ 5000 ሜትርና በማራቶን ድል ተቀዳጅታለች። እነዚህና ሌሎች ስፖርት ዜናዎችም ይዘናል። አብራችሁን ቆዩ። በቻይና ርዕሰ ከተማ ቤጂንግ ባስደናቂው የወፍ ጎጆ ስቴዲየም ላለፉት 9 ቀናት ሲካሄድ የሰነበተው 15ኛው የዓለም አትሌቲክስ ሻምፒዮና አሁን በኬንያ አሸናፊነት ነው የተጠናቀቀው። ትላንት የኬንያ አትሌቲክስ ቡድን 7 ወርቅ፣ 6 ብርና 3 ነሐስ በአጠቃላይ 16 ሜዳሊያ ሰብስቦ በ15 ዓመት የሻምፒዮናው ውድድር ታሪክ አንደኛ ሆኖ ማጠናቀቁ መላውን የዓለም ሕዝብ አስደምሟል። ውጤቱ ለኬንያ ብቻ ሳይሆን ለመላው አፍሪካ አኩሪ ነው ተብሏል። የዓለምን ሬኮርድ የጨበጡ የኬንያ አትሌቶችና ፈጣን ሰዓት ያስመዘገቡ የኢትዮጵያ ሯጮች በአሸናፊነት እየተጠበቁ ባለበት ሁኔታ ደግሞ አንድ ግርማይ ገብረስላሴ የተባለ የ19 ዓመት ዕድሜ ያለው ኤርትራዊ ወጣት በወንዶቹ ማራቶን ማሸነፉ አንዱና የውድድሩ አስገራሚ ክስተት ለመሆን በቅቷል። ሌላው አስገራሚ ያደረገው የመጀመሪያው በዕድሜ ወጣት መሆኑና ለኤርትራም በዓለም አትሌቲክስ ሻምፒዮና የማራቶን ውድድር ታሪክ የመጀመሪያውን የወርቅ ሜዳሊያ ማስገኘቱ መሆኑን ባልደረባችን ገዛኸኝ ጽዮን መስቀል ጠቅሷል። ሌሎች አዳዲስ ክስተቶችም እንዳሉ ነው ገዛኸኝ የሚጠቃቅሰው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ቀደም ሲል በተጠቆሙበት የዶፒንግ ጥርጣሬ ሲብሰለሰልና ሲበሳጭ የሰነበተው የእንግሊዝ ፓስፖርት ያለው ሞፋራህ በአምስትና 10,000 ሜትር የድርብ ወርቅ አሸናፊ መሆኑ፣ የዓለማችን ፈጣኑ ጃማይካዊ ዩሴን ቦልት ደግሞ በሶስት ወርቅ ሜዳሊያ ማጠናቀቁ የውድድሩ ድምቀቶች ናቸው። ወደ ኢትዮጵያ ውጤት ስንመለስም በ10,000 ወንዶች ውጤት ባይገኝም የተገኘው 8 ሜዳሊያ ከዚህ ቀደሞቹ ያነሰ ነው። ባለፉት 7 ዓመታት ወዲህ አትሌቲክሱ መታመሙንም የስፖርት ባለሙያዎችና ዝነኛ አትሌቶች ማሳሰባቸው የሚታወስ ነው። ሆኖም በሴቶች ማራቶን በማሪው ዲባባ አማካይነት የተገኘው የወርቅ ሜዳሊያ ለአትሌቷም ለኢትዮጵያም በሻምፒዮኑ የውድድር ታሪክ በሴቶች ማራቶን የመጀመሪያዋ መሆኑ አኩሪ ነው። ሌላው የውድድሩ አስገራሚ ውጤት በሴቶች 5,000 ሜትር አልማዝ አያና፣ ጥንበሬ ተፈሪና ገንዘቤ ዲባባ ቀድሞ ተከታትለው ሶስቱንም ሜዳሊያ ጠራርገው ወደ ኢትዮጵያ አካውንት ማስገባታቸው ከምንም በላይ ኢትዮጵያውያንን አስደስቷል። ይህም ውጤትና ትዕይንቱ የአረንጓዴውን ጎርፍ የኋላ ታሪክ አስታውሶናል። ለወትሮው ከኬንያ ጋር በደረጃ ተፎካካሪነት የነበረው በቤጂንጉ የዓለም አትሌቲክስ ሻምፒዮና በሰፊ ርቀት መበለጥ ግድ ሆኗል። ደግነቱ ሁለቱ ጎረቤትና ወዳጅ ሀገሮች በመሆናቸው ለዚህ ውጤት የበቁበትን የስልጠና ተሞክሮ በመውሰድ ለወደፊት መዘጋጀት ብልህነት ነው። ይህንን ማድረግ ደግሞ ከኢትዮጵያ አትሌቲክስ ፌዴሬሽንና ከክለቦች የሚጠበቅ ውጤት ነው። ይኸው ነው በእኔ በኩል ያለው ሰለሞን።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። 9 ቀናት በቤጂንግ አሳልፈው አሁን ከሁለት ሰዓት በፊት ፓሪስ የተመለሱት የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት አዲሱ ልዩ አማካሪ ፍቅሩ ኪዳኔም ስለ ውድድሩ የሚሉት አላቸው።
ቻይና እንደ ልማዷ ያዘጋጀችው የዓለም አትሌቲክስ ሻምፒዮና በጥሩ ሁኔታ ተፈጽሟል። ኡሴን ቦልት በመቶ 200 እና በአራት በመቶ በዱላ ቅብብል 3 የወርቅ ሜዳሊያ አንጠልጥሏል። ቻይናም በአትሌቲክስ አለሁ አለሁ ማለት ጀምራለች። 400 የዱላ ቅብብል የብር ሜዳሊያ አግኝታለች። ከ10 ዓመት በኋላ ጉድ እንደምታፈላ አትጠራጠሩ። አስደናቂ ውጤት ያመጣችው ግን ጎረቤታችን ኬንያ ነች። 7 ወርቅ፣ 6 ብር፣ 3 መዳብ በመሰብሰብ በጠቅላላ ውጤት ከዓለም ውስጥ አንደኛ ሆናለች። ኬንያ ካስገኘችው አስገራሚ ውጤት ዋናው ጁልዮስ የጎ የተባለው አትሌት 92 ሜትር ከ72 ጦር በመወርወር ያገኘው የወርቅ ሜዳሊያ ነው። እሱንም ተከትሎ የብር ሜዳሊያ የወሰደው የግብፅ ተወዳዳሪ ኢትዛብ አብዱርሃማን 88 ሜትር ከ99 የወረወረው ነው። እነኚህ ሁለት አትሌቶች የሰለጠኑት በፊንላንድ ነው። ሌላው ግሩም የኬንያ ውጤት ደግሞ በአራት መቶ ሜትር መሰናክል ኒኮላስ ቤት ያገኘው ወርቅ ሜዳሊያ ነው። ኢትዮጵያስ? የኢትዮጵያ ጉዳይ ብዙ የሚያስገመግም ነው። አሸባሪም የሚያሰኝ ነው። ይልቁንም በጣም ያሸብራል ማለቱ ይቀላል። የአበበ ቢቂላ ሀገር በቤዥንግ የዓለም አትሌቲክስ ሻምፒዮና ምንም አልተሳካላትም። እውነት ነው። የንግስት ሳባ ወራሾች ገንዘቤ ዲባባ በ1500፣ ማሬ ዲባባ በማራቶን፣ አልማዝ አያራ በ5000 ሜትር በማሸነፍ የወርቅ ሜዳሊያ ስላገኙ የኢትዮጵያ ክብር አልተደፈረም። በጠቅላላው ኢትዮጵያ 3 የወርቅ 3 የብር 2 የመደብ 8 ሜዳሊያዎች አግኝታለች። በዚህም መሰረት 5ኛ ሆናለች። ከዚህ አስቀጥሎ ውጤቱ አስከፊ ባይሆንም የእኛ ተወዳዳሪዎች አመራረጥና አሉ ከሚባሉት ሀገሮች እኩል መፎካከር አቅቷቸው እንደ ሪሞርኪዮ ኋላ ሲጎተቱ ማየቱ አስገርሞናል። አመቱን በሙሉ በአውሮፓ፣ አሜሪካ፣ እስያ የሚያሸንፉት አትሌቶች የት ገቡ? አሰልጣናቸው የተባሉትስ ወጣቶች የት ናቸው? በ10,000 ሜትር ወንዶቹ 10ኛና 11ኛ ስንሆን ኢማድ መርጋ አቋርጦ ወጥቷል። በ800 ሜትር የዓለም ሻምፒዮን የነበረው መሐመድ አማን ሲያቅለበልበው መሀል ገብቶ መነቃነቅ ሲያቅተው ፊቱ የነበረውን ባላጋራ 2 በእጁ ስለገፋው ከውድድሩ አስወጥተውታል። እንዴት እንዲህ አይነት ስህተት ያውም ማጣሪያ ላይ መፈጸሙ ይገርማል። በማራቶን ሩጫ 2:05:06:07 የሚፈጽሙ በብዛት ያሉበት ሀገር በወጣቱ ኤርትራዊ ግርማይ ገብረ ስላሴ በ2:12:38 አሸናፊነት ሲፈጽም የማነ ጸጋዬ በ2:13 ሁለተኛ ሲሆን ሌሊሳ ዲሳሳ 7ኛ፣ ብርሃኑ ለማ 15ኛ ወጥተዋል። የኢትዮጵያ አትሌቲክስ በአትሌቶች ጉብዝናና ጥረት የተገነባ ነው። የትምህርት ቤት ስፖርት በመውደቁ የተነሳ እንደ ጥንቱ ጊዜ ከተማሪ ቤት ብቅ የሚሉ አትሌቶች የሉም። ወደ ሩጫው ዓለም የሚመጡት በማራቶን ተወዳድረው ሀብት ለማፍራት እንጂ ለዝና አይደለም። የአሰልጣኝ ችግር ስላለ ወጣቶችን ሞክሮ አማክሮ ወደሚስማማው አይነት ውድድር ለመምራት የሚያስችል ችሎታ ያላቸው ጉድለት አለ። አለበለዚያ ቤጂንግ ላይ ያየናቸው ከኬንያዎቹ ጋር ስናስተያያቸው ባሯሯጧቸው ልዩነት መኖሩን በግልጽ ማየት ይቻላል። የስፖርት መሪዎቹም ከክለብ ደረጃ እና ስፖርቱን የሚያውቁ መሆን አለባቸው። አገሪቱ በዘር እንደተከፋፈለችው ሁሉ ስፖርቱን በዘር እንዳይከፋፈል መጠንቀቅ ያስፈልጋል። የፖለቲካ ባለስልጣኖች ወይም የፓርቲ ካድሬዎች በኃላፊነት መሾም ጥቅምም ጉዳትም አለው። የሚሻለው የስፖርቱ ጉዳይ ለአዋቂ መስጠት ነው። ቻይናም ገብቷት በአትሌቲክስ ብቻ ወደ 10 የአሜሪካን አሰልጣኞች ቀጥራለች።
አመሰግናለሁ። አቶ ፍቅሩ ኪዳኔን አዲሱ የካፍ ፕሬዚደንት ልዩ አማካሪ ናቸው። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞንንም እንግዳውንም እናመሰግናለን። እኛ ደግሞ ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን የመጨረሻው ቅንብር ላይ ደርሰናል። ሰለሞን አባተ የሚያዘጋጀው ጤና ይሆናል።
ጤና ይስጥልኝ የተከበራችሁ አድማጮች። ከቪኦኤ ጤና ያሳለፍነው ሳምንት በብዙ ጤና ነክ ዜናዎች የተሞላ ነበር። አንዳንዶቹን ላካፍላችሁ። ሴራሊዮን ትናንት በኢቦላ አንድ ሰው ሞተባት። ላለፉት በርካታ ወራት ኢቦላ አብዝቶ ካተራመሳቸውና ካጎሳቆላቸው ወደ 30 ሺህ የሚጠጋ ቁጥር ያለው ሰው አዳርሶ ከ11 ሺህ በላይ ከገደለባቸው 3 የምዕራብ አፍሪካ ሀገሮች አንዷ በሆነችው ሴራሊዮን የአንድ ሰው መሞት ምነው ዜና ሆነ? ሴራሊዮን የመጨረሻው የኢቦላ ታማሚ ነበር ያለችውን ሰው አክማ የዛሬ ሳምንት ነሐሴ 18 ከነ ሙሉ ጤናው ከሆስፒታል በእግሩ አሰናብታ ነበር። እናም ከኢቦላ ነጻ ትባል ዘንድ ማስቆጠር የሚጠበቅባትን የ42 ቀናት የቅኝት ጊዜ መቁጠር ጀመረች። ቀኑ ሰኞ ነበር። እሁድ ላይ ሲደርስ ቆጠራው ከሸፈ። የ68 ዓመት ዜጋዋ ከጊኒ ጋር ሴራሊዮን በምትዋሰንበት ገጠራማ አካባቢ በኢቦላ ምክንያት መሞታቸውን የምርመራ ውጤቶች አረጋግጠውልናል ሲሉ የሀገሪቱ ዋና ሐኪም ብሪማ ካራግቦ ትናንት ለሮይተርስ አስታውቀዋል። አሁን ብሔራዊው የኢቦላ ምላሽ ማዕከል ከሴትዮይቱ ጋር ግንኙነት የነበራቸውን ሰዎች ሁሉ መሰለል፣ ማሰስና ማፈላለግ ይዘዋል። እንግዲህ ሴራሊዮን ከኢቦላ መቼ እንደምትጸዳ ዛሬ መገመት አስቸጋሪ ሆኗል። ሉ ሮሻይደር ነው ከፍሪታውን ሴራሊዮን የዘገበው። ታንዛኒያ ኮሌራ ገብቷል። ዋና ከተማይቱ ዳሬ ሰላምና በሞሮንጎሮ አካባቢዎች የዛሬ 2 ሳምንት የተቀሰቀሰው ኮሌራ እስካሁን 400 ሰው ይዟል፣ 8ቱን ገድሏል። የሀገሪቱ የጤና ጥበቃ ሚኒስቴርና የዓለም የጤና ድርጅት WHO ይህንን የተስፋፋ ወረርሽኝ ፈጥኖ ለመቆጣጠር ጥረታቸውን ማጠናከራቸውን ትናንት አስታውቀዋል። የሞሮንጎሮ ኮሌራ ከብሩንዲ ከሚገቡ ስደተኞች ጋር የተያያዘ መሆኑን የWHO ቃል አቀባይ ክርስቲያን ሊንሜር ለቪኦኤ ተናግረዋል። የሊሳ ሽላይን የጄኔቫ ዘገባ ነው። የኮሌራ ነገር ከተነሳ አይቀር አንድ በጎ ዜና ላክል። ኮሌራን ለመከላከል የሚያስችል በአፍ የሚወሰድ ክትባት በቅርቡ ፈቃድ አግኝቶ ሥራ ላይ ውሏል። የዓለም የጤና ድርጅት በአሁኑ ጊዜ 2 ሚሊዮን ለሚሆኑ ሰዎች የሚሰጡ መድኃኒቶችን እያጠራቀመ እንደሆነ ተሰምቷል። የሚያሳስበው የዜናው ክፍል ግን ለኮሌራ ወረርሽኝ የተጋለጡ በዓለም ዙሪያ ያሉ ሰዎች ቁጥር 1.4 ቢሊዮን ናቸው። ሰሙ? 1.4 ቢሊዮን ሰው ነው ክትባት የሚያስፈልገው። WHO ገና ለ2 ሚሊዮን ነው እያጠራቀመ እያሰባሰበ ያለው። ለማንኛውም ክትባቱ መኖሩስ ተስፋ አይደል? ጄሲካ በርማን ነች የዘገበችው፣ ዋሽንግተን። HIV ጊዜ እያፈጀ በሄደ መጠን መከራውም እየበዛ መጥፊያውም እየቀረበ ወይም መያዣው መቆጣጠሪያው እየጠበቀ ይመስላል። በኤችአይቪ ኤድስ ሕክምና ላይ ላሉ ሰዎች አሁን በየዕለቱ ከሚወስዷቸውን ክብሎች የሚገላግል በመርፌ የሚሰጥ መድኃኒት ተገኝቷል። ፒአርኦ 140 የሚባለው ይህ መድኃኒት በሳምንት አንድ ጊዜ ብቻ የሚሰጥና ታካሚዎች መደበኛ ሕይወታቸውን ያለ ስጋትና ጭንቀት መቀጠል እንዲችሉ የሚያደርጋቸው ነው። የፒአርኦ ሙከራ ሲደረግ ከተሳታፊዎቹ ሰዎች በ98% ላይ የኤችአይቪን ወይም በሰውነት ውስጥ ያለውን የቫይረሱን ቁጥር ማለት ነው ማየት ወይም በምርመራ ማግኘት እስከማይቻል ድረስ አውርዶታል። በፒአርኦ 140 ሕክምና ላይ ያሉ ሰዎች ይኸው 11 ወር ሙሉ አንዳችም የህመም ምልክት አላዩም። ኤችአይቪ ታንቋል። ይህም የጄሲካ በርማን የዋሽንግተን ዲሲ ዘገባ ነው። ኢትዮጵያ ውስጥ በተለይ በምስራቅ የሀገሪቱ አካባቢዎች የዘንድሮ ኤልኒኞ የፈጠረው የዝናብ መዛባት ድርቅና የምግብ እጥረት አስከትሏል። በመላ ሀገሪቱ የእርዳታ ምግብ አጣዳፊ አቅርቦት ፈላጊው ቁጥር ወደ 4.5 ሚሊዮን አድጓል። ይህ ቁጥር የዛሬ 6 ወር ከተገመተው 2.9 ሚሊዮን የ1.6 ሚሊዮን ሰው ጭማሪ አሳይቷል። በመሆኑም የኢትዮጵያ መንግሥትና አጋሩ የሆኑ ዓለም አቀፍ የሰብአዊ አቅርቦት አካላት ሰሞኑን ባወጡት አንድ ሰነድ በአጣዳፊ 230 ሚሊዮን የአሜሪካ ዶላር ወይም ወደ 5 ቢሊዮን የኢትዮጵያ ብር የሚጠጋ እርዳታ በአስቸኳይ እንደሚያስፈልግ አሳውቀዋል። ረሃብ ወይም የምግብ እጥረቱ ለጠናባቸው አካባቢዎች ለመድረስ መንግሥት የ700 ሚሊዮን ብር ወጪ በቅርቡ መመደቡ በዚሁ የጋራ ሰነድ ላይ ተጠቁሟል። ይህ በእንዲህ እንዳለ ከእነዚያ አጋር ከሚባሉት ዓለም አቀፍ አካላት አንዱ የተባበሩት መንግሥታት የሕፃናት መርጃ ድርጅት ከሚንቀሳቀስባቸው መስኮች አንዱ የሥርዓተ ምግብ ትምህርትና የጤና አጠባበቅ መርሃ ግብር ይገኝበታል። በዚህ ዩኒሴፍ በአራት የአፍሪካ ሀገሮች ውስጥ በሚያካሂደው መርሃ ግብር ኢትዮጵያ ውስጥ በኦሮሚያ በአማራና በደቡብ ክልሎች በ20 ወረዳዎች ላይ እየሠራ መሆኑን ይናገራል። ወይዘሮ ሰላማዊት ነጋሽ በዩኒሴፍ የሥርዓተ ምግብ ባለሙያ ናቸው። ስለ መርሃ ግብሩ ጠይቄያቸው ነበር።
ይሄ የማህበረሰብ የስርዓተ ምግብ ፕሮግራም የሚተገበረው በእነዚህ 20 ወረዳዎች ላይ ብቻ አይደለም። በአራቱ ትልልቅ ክልሎች ውስጥ ማለትም በአማራ፣ በትግራይ፣ በደቡብ ብሔረሰቦች እና ህዝቦች ክልል እንዲሁም በኦሮሚያ ክልል ውስጥ ከጤና ኤክስቴንሽን ፕሮግራሙ ጋር በመቀናጀት በጤና ኤክስቴንሽን ሰራተኞች በኩል የሚተገበር ትልቅ ፕሮግራም ነው። በአጠቃላይ ከ360 ወረዳዎች በላይ በዩኒሴፍ በኩል ድጋፍ ይደረጋል። ይሄኛው ስፔሲፊካሊ የ20ዎቹ ወረዳ ግን በአውሮፓ ህብረትና በዩኒሴፍ ትብብር የሚሰራ ነው። ይሄ ፕሮግራም ሲጀመር የተጀመረው እንደ ፈረንጆቹ አቆጣጠር 2008 ላይ ነው። ቀስ በቀስ ስኬል አፕ እያደረገን የሄደው የመጀመሪያዎቹ ወረዳዎች 39 ነበሩ። በአመቱ 57 ተጨመረ። በአመቱ 77 እየተጨመረ አሁን ቁጥራቸው ወደ 460 አካባቢ ደርሰዋል።
ባለፉት 7 አመታት ውስጥ ማለት ነው?
አዎ፣ ባለፉት 7 አመታት ውስጥ። እንግዲህ የዚህ የ4 አመት ፕሮግራም አላማ በተመረጡ 20 ወረዳዎች ላይ የእነዚህ የ460ው አካል በሆኑ ወረዳዎች ላይ በአውሮፓ ህብረት ድጋፍ ይደረጋል። ፕሮግራሞቹ በተለያዩ 460ዎቹን በስፋት ስናይ በተለያዩ አጋር ድርጅቶች ድጋፍ በዩኒሴፍ በራሱም ሬጉላር ሪሶርስ እየተደገፉ የሚሰሩ ስራዎች ናቸው። ስለዚህ የአውሮፓ ህብረትና የዩኒሴፍ ትብብር ከዚህ ከትልቁ ፕሮግራም ውስጥ እነዚህ ስፔሲፊክ ሀያ ወረዳዎች ላይ ትኩረት ያደርጋል ለማለት ነው። የአራት አመት ፕሮግራም ነው ሲባል ይሄኛው የሀያ ወረዳዎቹ የዩኒሴፍና የአውሮፓ ህብረት ትብብር የጀመረበትን 2011 በፈረንጆች አቆጣጠር ጀምሮ ስራው እየተተገበረ መሆኑን ነው የሚያመለክተው። ግን የዚህኛው ትብብር ማለትም በአጠቃላይ ወደ 3 ሚሊዮን ዩሮ አካባቢ ድጋፍ ተደርጓል እነዚህ 20 ወረዳዎች። ልክ እሱ ሲያልቅ ይሄ ፕሮጀክት ይቆማል ማለት አይደለም። የማይቆምበት ምክንያት አንደኛ ዘላቂነቱ አስተማማኝ እንዲሆን የሚሰራው ስራ ካለው የመንግስት መዋቅርና የጤና ኤክስቴንሽን ስርዓት ጋር ተቀናጅቶ የዛ አካል ሆኖ የሚሰራ ስራ ነው። በተለያየም ጊዜ ድጋፍ ሰጪ አካላት በቀጣይነት የግብአት ማሰባሰብ ስራዎች ይሰራሉና በዘላቂነት የሚቀጥል ስራ ነው ማለት ነው።
ይህ መርሃ ግብር ከአስቸኳይ ጊዜ የምግብ አቅርቦት ጋር ግንኙነት ይኖረው ይሆን? ረሃብ ባለበት የስርዓተ ምግብ ትምህርትስ ምንድን ነው? እና ሌሎችም ጥያቄዎች አሉኝ። ወይዘሮ ሰላማዊት በሌላ ዝግጅት ይመለሳሉ። እስከዚያው የራስዎን የቤተሰቦን የአካባቢውን ጤና ንጽህናና ጽዳት ይጠብቁ። ጤና ይስጥልኝ። ለዛሬ ከቪኦኤ የጤና ሰለሞን አባተ።
አድማጮች ፕሮግራማችንን እያገባደድን ነው። በነገራችን ላይ ነገ አሉላ አቀርባለሁ ያለውን የትንታኔ ዝግጅት እንድታደምጡ ጋብዛለሁ። አስተያየት ለዛሬ አላቀረብንም። አስተያየት ስታቀርቡ በርዕሰ ጉዳዩ ላይ ብቻ አተኩሩ እንላለን። ፀሐዬ ዮሐንስን ጋብዛችሁ
አሁን ማጠቃለያ ዜና እናሰማለን። የደቡብ ሱዳን መንግስትና ተቃዋሚዎች ካለፈው ቅዳሜ ጀምሮ ስራ ላይ የዋለውን የተኩስ አቁም ስምምነት በመጣስ እየተወነጃጀሉ ነው። ጽንፈኛው እስላማዊ ቡድን ቦኮ ሐራም ባለፈው ቅዳሜ ሩቆ በሚገኝ መንደር ላይ 56 ሰዎችን እንደገደለ የናይጄሪያ ቦርኖ ክፍለ ሀገር አስተዳዳሪ በማይዱጉሪ ተናግረዋል። ካሽም ሸትማ ይህን የተናገሩት ከአንድ ዓመት በፊት 200 የሚሆኑ ሴት ተማሪዎች የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትላንት ዘግቧል። ማዕቀብ የምትጥለውም የንግድ ምስጢሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል። ዋሽንግተን ፖስት ጋዜጣ ስማቸው ያልተገለጸ የፕሬዚደንት ባራክ ኦባማ አስተዳደር ባለስልጣንን ጠቅሶ በዘገበው መሰረት ዩናይትድ ስቴትስ በአሁኑ ወቅት ማዕቀቦችን ስለመጣሉ ጉዳይ ገና አልወሰነችም። ሆኖም በቅርቡ ይወሰናል ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሀገሪቱ ሰሜን ምስራቅ ወደምትገኘው አላስካ ክፍለ ሀገር እየተጓዙ ነው። የአሜሪካና የውጭ ሀገራት ባለስልጣኖች፣ የሳይንስ ጠበብትና የክፍለ ሀገሪቱ ተወካዮች በአርክቲኩ ክልል ስለሚታየው የአየር ንብረት ለውጥ ጉዳይ ለመነጋገር በሚደረገው ጉባኤ ንግግር ያደርጋሉ።
የ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት
በ19 በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም ዛሬ ዝግጅቱን ሲላይ አበቃ።
በአማርኛው ፕሮግራም ነገ ማታ ከምሽቱ 1 እስከ 1 ተኩል ከዚያም በመደበኛው ከ3 እስከ 4 ሰዓት በምናቀርባቸው ፕሮግራሞች እንገናኛለን።
ያስተናገድናችሁ እኔ አዳነች ፍሳዬና
አዲሱ አበበ፣ ፕሮዲውሰራችን ቴሌላይም ቤክ። በዚሁ እንሰናበታለን።
ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። Thank you.